ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 8 2016 ዓ ም ዝግጅታችን ጀመረ። በማህበራዊ ሚዲያዎች የሚለቀቁ የተሳሳቱና ጥላቻ ቀስቃሽ መረጃዎች በንጹሃን ዜጎች ላይ ጉዳት እያደረሱ ነው።
በጦርነት ውስጥ ያሉ አካላትና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙሃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት ዋነኛ መሳሪያ ያደርጉታል ማህበራዊ ሚዲያ።
የሰማችሁት በአውስትራሊያ በሚገኘው ኩዊንስላንድ የቴክኖሎጂ ዩኒቨርሲቲ የዶክትሬት ዲግሪውን የተማረ የሚገኘውንና በጥላቻ ንግግሮች ዙሪያ በርካታ ጥናቶችን ያካሄደውን ዳግማ ፎርቅን ነው። ማህበራዊ ሚዲያዎች በተለይም በግጭቶች ወቅት የሚያሳድሩትን ተጽዕኖ አስመልክቶ ዘገባ ይኖረናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎችን ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁን ማመሻው አስማማየ ነው ነኝ። ንጉሱ ታምሬ ከስቱዲዮ ቅንብሩን ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራናችሁን ቆያለን፣ እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ ክብራትና ክብራን፣ ከቅዳሜ ምሽት ዜና ጋር እንግዳ ወልዴ ነኝ። የቀድሞው የእግር ኳስ ኮከብና የላይቤሪያው ፕሬዝዳንት ጆርጅ ዊያ በድጋሚ በተደረገው ተቀራራቢ ፕሬዝዳንታዊ ፉክክር በተቃዋሚ መሪ ጆሴፍ ቦአካይ መሸነፋቸውን አምነዋል። ከግል ፍላጎት ይልቅ ብሔራዊ ጥቅምን ማስቀደሚያው ሰዓት ነው ሲሉ ጆርጅ ዊያ ተናግረዋል። በመጠናቀቅ ላይ ባለው ድምጽ ቆጠራ ጆሴፍ ቦአካይ 51 በመቶ ድምጽ ማግኘታቸው ታውቋል። ዛሬ ምሽት በወጣው ውጤት መሰረት የመጨረሻው ባይሆንም ቦአካይ እየመሩን ነው፣ ከዛ የሚበልጥ ድምጽ ማግኘት አንችልም ሲሉ ዊያ ትናንት ምሽት በአገሪቱ ብሔራዊ ሬዲዮ መናገራቸውን የኤኤፍፒ ዘገባ አመልክቷል። ፓርቲ ሲዲሲ ምርጫውን ተሸንፈዋል፣ ላይቤሪያ ግን አሸንፋለች ብለዋል ዊያ። የ78 ዓመቱ ጆሴፍ ቦአካይ ከስድስት ዓመታት በፊት በተደረገው ምርጫ በጆርጅ ዊያ ተሸንፈው ነበር። ማክሰኞ በተደረገው የድጋሚ ምርጫ ከተሰጠው ድምጽ 99.5 በመቶ መቆጠሩንና ጆሴፍ ቦአካይ በ28,000 ድምጽ እየመሩ እንደሆነ የምርጫ ኮሚሽኑ አስታውቋል። ቤተሰቦቻቸው በሱዳን የሚካሄደውን ጦርነት ሸሽተው ቻድ የገቡ በሺህ የሚቆጠሩ ሕፃናት ከፍተኛ የተመጣጠነ ምግብ እጦት እንደገጠማቸው ድንበር የለሹ የሐኪሞች ቡድን ኤምኤስኤፍ አስታውቋል። ከሱዳን ጎረቤት አገራት ሁሉ ቻድ የበለጠ የሱዳን ፍልሰተኞችን ተቀብላ በማስተናገድ ላይ ነች። በያዝነው የፈረንጆች ወር የመጀመሪያ ሳምንት ብቻ 8,000 ሰዎች ከሱዳን ወደ ቻድ ገብተዋል። ቻድ በአሁኑ ወቅት 900,000 ሱዳናውያንን በማስተናገድ ላይ ነች። በዳርፉር ክልል ግጭቱ በማየሉ ባለፉት ጥቂት ሳምንታት የፍልሰተኞቹ ቁጥር ሊጨምር ችሏል። ድንበር የለሽው የሐኪሞች ቡድን እንዳስታወቀው ዕድሜያቸው ከአምስት ዓመት በታች ከሆኑት ሕፃናት ውስጥ 13.6 በመቶ የሚሆኑት የተመጣጠነ ምግብ እጦት ይታይባቸዋል። ቡድኑ 14,000 የሚሆኑትን መርዳቱን፣ 3,000 የሚሆኑት ደግሞ አስጊ ሁኔታ ውስጥ በመሆናቸው በሆስፒታል እንዲቆዩ መደረጉን አስታውቋል። በሱዳን እየተካሄደ ባለው ጦርነት 10,400 የሚሆኑ ሰዎች ሲገደሉ 4.8 ሚሊዮን ሰዎች የአገር ውስጥ ተፈናቃይ ሆነዋል። 1.2 ሚሊዮን የሚሆኑት ደግሞ ወደ ጎረቤት አገራት ሸሽተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል ሺፋ ሆስፒታል ውስጥ ያሉ ታካሚዎችና ሰራተኞች ለቀው እንዲወጡ ትዕዛዝ አላስተላለፍኩም ብትልም ከጥቂት ታካሚዎችና ሰራተኞች በስተቀር ሌሎች ሰዎች ለቀው መውጣታቸው ተዘግቧል። ደህንነቱ በተጠበቀ መንገድ ሰዎች ከሆስፒታል እንዲወጡ መርዳት እንደምትሻ ለሆስፒታል ዲሬክተሩ መግለጿን እስራኤል አስታውቃለች። የኤፍፒ ዜና ወኪል በበኩሉ እስራኤል ሰዎች ከሆስፒታሉን ለቀው እንዲወጡ የአንድ ሰዓት ጊዜ ብቻ ሰጥታ ነበር ሲል ዘግቧል። ሁለቱ ተቃራኒ ሪፖርቶች የተሰሙ ባለበት ሁኔታ ታካሚዎች፣ ሰራተኞችና በሆስፒታሉ ተጠልለው የነበሩ ተፈናቃዮች ዛሬ ቅዳሜ ጥለው መውጣታቸው ተነግሯል። መንቀሳቀስ የማይችሉ ተካሚዎች ብቻ ከጥቂት ሰራተኞች ጋር መቅረታቸው ታውቋል። በጋዛ ትልቁ ሆስፒታል ከሆነው ሺፋ ሆስፒታል ሰዎች ለቀው እንዲወጡ ትዕዛዝ አለማስተላለፉን የእስራኤል መከላከያ ኃይል አስታውቋል። በሆስፒታሉ ምድር ስር የአማስ ታጣቂዎች ተደብቀዋል ስትል እስራኤል ትከሳለች። ይህ በእንዲህ እንዳለ በፍልስጤማውያኑ ፕሬዝዳንት መሐሙድ አባስ ፋታህ ፓርቲ ውስጥ የነበሩ 5 ተዋጊዎች በእስራኤል የአየር ጥቃት መገደላቸውን የፍልስጤማውያን ቀይ ጨረቃና የፋታህ ፓርቲ ምንጮች አስታውቀዋል። በዌስት ባንክ የተፈጸመው የአየር ጥቃት ያልተለመደ መሆኑ ተነግሯል። በሌላ በኩል እስራኤል በሐማስ ላይ በምታደርገው ጦርነት ምክንያት የጀርመኑና የቱርኩ መሪዎች ኃይለ ቃል ተለዋውጠዋል። የጀርመኑ ቻንስለር ኦላፍ ሾልዝ እስራኤል ራሷን የመከላከል መብት አላት ሲሉ፣ የቱርኩ ፕሬዝዳንት ረቼፕ ታይብ ኤርዶዋን በበኩላቸው እስራኤል የምታካሄደውን ወታደራዊ ዘመቻ እንድታቆም ጠይቀዋል። በመጨረሻም አድማጮች፣ የዮርዳኖሱ የውጭ ጉዳይ ሚኒስትር እስራኤል በሐማስ ላይ የምታካሄደውን ጦርነት በፍልስጤማውያን ላይ የተፈጸመ ግልጽ ጥቃትና የጦር ወንጀል ሲሉ ገልጸው ሰፊውን የመካከለኛው ምስራቅ ክልል እንዳያዳርስ ስጋት ደቅነዋል ብለዋል። አይማን ሳፋዲ እስራኤል ጋዛን ከበባ ውስጥ በማቆየት እንዲሁም ምግብ፣ ውሃ እና መድኃኒት እንዳይገባ በማድረግ የጦር ወንጀል ፈጽማለች ብለው መናገራቸው በሁለቱ አገራት መካከል ያለው ግንኙነት እየተበላሸ መምጣቱን አመላካች ነው ሲል አሶሲየትድ ፕሬስ ዘግቧል። እስራኤል ለዮርዳኖሱ የውጭ ጉዳይ ሚኒስትር አስተያየት መልስ አልሰጠችም። ባህሬን ውስጥ በመካሄድ ላይ ባለና በጸጥታ ጉዳዮች ላይ ባተኮረ ጉባኤ ላይ የተናገሩት አይማን ሳፋዲ የእስራኤል ጦርነት ከጋዛ ብቻ ሳይሆን ለቀጠናው በአጠቃላይ የሚያስከትለውን አደጋ በተመለከተ ሁሉም በግልጽ ሊናገር ይገባል ብለዋል። ይህ ራስን መከላከል ሳይሆን ግልጽ ወረራ ነው፣ ሰለባዎቹም ንጹሃን ፍልስጤማውያን ናቸው ሲሉ አክለዋል የውጭ ጉዳይ ሚኒስትሩ። አድማጮች፣ የምሽቱ ዜና በዚህ ተጠናቋል። ዜናውን ያሰማችሁ እንግዲህ ወልዴ ነኝ። መልካም ምሽት።
እንግዲህ ወልዴ ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ህዳር 8 2016 ዓ.ም ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዘወትር ከሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ ማዳመጥ ትችላላችሁ። ለዛሬ ቅዳሜ ምሽት ከዚህ ቀደም የተላለፉ 2 ፕሮግራሞችን በድጋሚ እናስደምጣችኋለን። አሁን ለሰዓት ወደ ያዝነው የመጀመሪያው ቅንብር እንላፍ። ከእስራኤል ሐማስ ጦርነት ጋር ተያይዞ የሚሰራጩ ሐሰተኛ መረጃዎች፣ ምስሎችና ቪዲዮዎች ለግለሰቦች ብቻ ሳይሆን ለመንግስታትም ለተቋማትም ትልቅ የራስ ምታት ሆኗል። ለምሳሌ ኢምፒቲ ፕሌስ አጭር ፊልም ላይ የፊልም ተዋናዩ በመዋኛ ገንዳ ውስጥ በተሞላ የውሸት ደም የሚመስል ነገር ውስጥ ሲንሳፈፍ የሚያሳይ ምስል በሁለቱም የእስራኤልና የፍልስጤም ደጋፊዎች አሁን እንደተፈጸመ ተደርጎ ሲዘዋወር ነበር። በሺዎች የሚቆጠሩ ሰዎችም አጋርተውታል። ማህበራዊ ሚዲያ ለጦርነት መቀስቀሻና ማነሳሻ አድርጎ መጠቀሙ ኢትዮጵያ ውስጥ ባሉ ግጭቶችም በስፋት እየተፈጸመና በሰዎች ሕይወት ላይም ጭምር ከፍተኛ ጉዳት እያደረሰ ያለ ሁኔታ ነው። አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብቶች ተቆርቋሪ ተቋም ባወጣው ሪፖርትም ፌስቡክን የሚያስተዳድረው ሜታ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። ለዚህም በተለይ ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት ቀመር ጎጂ መረጃዎች ጎልተው እንዲወጡ ማድረጉን አመልክቷል። የአሜሪካ ድምጽ ያነጋገራቸው የማህበራዊ ሚዲያ አጥኚዎችና ተመራማሪዎችም ሆን ተብለውና ባለማወቅ በማህበራዊ ሚዲያዎች ላይ የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች በንጹሃን ዜጎች ላይ ጉዳት እያደረሱ መሆኑን አመልክተዋል። ፌስቡክ እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ የሚሰራጩ የተሳሳቱ መረጃዎችን ለማስቀረት በኢትዮጵያ የሚነገሩ 4 ዋና ዋና ቋንቋዎች የሚሰራጩ የጥላቻ ንግግሮችን የሚለይ ቴክኖሎጂ መፍጠሩን ቢያስታውቅም ሐሰተኛና የጥላቻ ንግግሮች በተቋሙ መሰራጨት መቀጠላቸውንና ግጭቶችን እያባባሱ መሆኑን አመልክተዋል። ስመኝሽ የቆየ ከባለሙያዎች ጋር ቆይታ አድርጋ ያሰናዳችው ዘገባ እንደሚከተለው ታስደምጣችኋለች።
ባለፉት 5 ዓመታት በኢትዮጵያ የተለያዩ አካባቢዎች የተነሱትን ግጭቶች ተከትሎ በኢንተርኔት ላይ የሚሰራጩ የጥላቻ ንግግሮችና ሐሰተኛ መረጃዎች በከፍተኛ መጠን መጨመራቸውን የተለያዩ ጥናቶች ያሳያሉ። በዚህም ምክንያት እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ ከፍተኛ ተጠቃሚ ያለው የFacebook ማህበራዊ ድረገጽ ኢትዮጵያን ለግጭትና ለአመጽ ከፍተኛ ተጋላጭ ከሚባሉ ሀገሮች ምድብ ውስጥ በማካተት ለቴክኖሎጂ ኢንዱስትሪ መር ሲል የጠራው ንርምጃ መውሰዱን አስታውቆ ነበር። በኢትዮጵያ የሚነገሩ አማርኛ፣ ኦሮምኛ፣ ሶማሊኛና ትግርኛ ቋንቋዎችን በቀላሉ መገምገምና የጥላቻ ንግግሮች በማንም ሪፖርት ከመደረጋቸው በፊት መለየት የሚያስችል ቴክኖሎጂ መፍጠሩንም አስታውቆ የነበረው Facebook እንደ አውሮፓውያን አቆጣጠር ከግንቦት እስከ ጥቅምት 2021 ዓመተ ምህረት ባለው ጊዜ ብቻ ከ92000 በላይ ግጭት ቀስቃሽ መረጃዎች ላይ እርምጃ መውሰዱን ከነዚህም ውስጥ 98 ከመቶ የሚሆኑትን ራሱ Facebook መለየት መቻሉን አስታውቆ ነበር። ይህንን የFacebook መግለጫ ተከትሎ በለንደን የሚገኙ Fox Glove እና Global Witness የተባሉ በዲጂታል ሚዲያ ዙሪያ የሚያጠኑ ተቋማት እውነት Facebook እንዳለው ኢትዮጵያ ውስጥ የሚሰራጩ ሐሰተኛና የጥላቻ ንግግሮችን ማስወገድ ችሎ እንደሆነ ለማረጋገጥ በማህበራዊ ሚዲያዎች ላይ ሲዘዋወሩ የነበሩና በማንነት ላይ ያተኮሩ 14 ጥቃት ቀስቃሽ ማስታወቂያዎችን ለFacebook ላኩ። ውጤቱ ግን አስደንጋጭ ነበር። በጥናቱ ተሳታፊ የነበረውና አውስትራሊያ በሚገኘው ኩዊንስላንድ ቴክኖሎጂ ዩኒቨርሲቲ የዶክትሬት ዲግሪውን እያጠና የሚገኘው ዳግማ ፎርግ
አሁንም የጥላቻ ንግግር በብዛት እናያለን ግን ጠፉ ይላል Facebook so ይሄንን መሞከር ያስፈልጋል ብለን የተነሳ ነው። የመጀመሪያው ያረግነው ምንድነው የጥላቻ ንግግሮችን ከራሱ ከFacebook ላይ ከዚህ በፊት በኢትዮጵያ የFacebook ተጠቃሚዎች የተለጠፉ የጥላቻ ንግግሮችን ወስደን እና ደግሞ በጣም ግልጽ የሆኑ የጥላቻ ንግግሮችን የመረጥነው ሶስቱ ብሔሮች ላይ የተነገሩትን ነው። በአማራ፣ በኦሮሞና በትግራይ ብሔሮች ላይ ግልጽ የሆኑ የዘር ማጥፋትን ግጭትን የሚቀሰቅሱ የጥላቻ ንግግሮች ነበሩ የተጠቀምናቸው። በማስታወቂያ መልክ ስንለቃቸው Facebook የቴክኖሎጂ አቅም አለኝ አሁን ጥላቻ ንግግሮችን ማንም ሪፖርት ሳያደርግ ይዛለው ይም በቴክኖሎጂ አጥፋለው ያለው ስህተት መሆኑን አረጋግጠናል። ምክንያቱም የለቀቅናቸው ሁሉም ማስታወቂያዎች ወደ 14 የሚሆኑ ማስታወቂያዎች ናቸው በአጠቃላይ የለቀቅናቸው ሁሉንም አፕሮቭ አድርጓቸዋል የFacebook ሲስተም እና በጣም ቁጥጥር የሚያደርግባቸው ማስታወቂያዎች ጥላቻ ንግግር ሲኖርባቸው እንዲህ በቀላሉ የሚያሳልፋቸው ከሆነ ማንኛውም ተጠቃሚ የሚለቃቸው በቀላሉ ያልፋሉ እንደማለት ነው። ሶ Facebook ያለው አይነት ቴክኖሎጂም ተግባራዊ እንዳልሆነ ወይም ኢፌክቲቭ እንዳልሆነ አረጋግጠናል በጥናታችን ማለት ነው።
እንደ አውሮፓውያን አቆጣጠር ከ2019 አንስቶ በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች እየተባባሱ መሄዳቸውንና በዛው መጠን በማህበራዊ ሚዲያ ላይ የሚሰራጩ የጥላቻ ንግግሮች መጨመራቸውን የአውሮፓ ህብረትም እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በሚሰራጩ የፈጠራ የተሳሳቱና የጥላቻ ንግግሮች ዙሪያ ባካሄደው ጥናት አመልክቷል። በተለይ ደግሞ ትዊተር ተብሎ ይጠራ በነበረው ኤክስ ላይ ሙሉ ለሙሉ የፈጠራ የሆኑ መረጃዎችና በሐሰት የተቀነባበሩ ምስሎች ከአውድ ውጪ ጥቅም ላይ የዋሉ መረጃዎችና ዘር ማጥፋትን፣ አመጽን ወይም አንድን ማህበረሰብ በሌላው ላይ የሚያነሳሱ መረጃዎችን በስፋት መመልከቱን አመልክቷል። እነዚህ መረጃዎች በተለይ በግጭት ወቅት በከፍተኛ ሁኔታ እንደሚጨምሩ ዳግም ያስረዳል።
በጦርነት ውስጥ ያሉ አካላትና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙሃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት ነዛን የሚዋጉ ግጭት ውስጥ ያሉ ቡድኖችን የሚደግፉ ሰዎች ዋነኛ መሳሪያ ያደርጉታል ማህበራዊ ሚዲያ። ሶ ማህበራዊ ሚዲያን በመጠቀም ቫይራል የሆኑ መልእክቶችን መልቀቅ፣ ናሬቲቭን ለመቆጣጠር ወይም ደግሞ የቃላት ጦርነቱን ለማሸነፍ እነዚህን የማህበራዊ ሚዲያ መድረኮች ይጠቀማሉ። ስለዚህ የበለጠ ግጭቱም እንዲስፋፋ፣ ጦርነቱ እንዲቀጥል፣ በተለይ ደግሞ ንጹሃን ላይ ጉዳት እንዲደርስ ብዙ የጥላቻ ንግግሮች በጦርነት ወቅቶች ሊተላለፉ ይችላሉ ማለት ነው። የሚያየነው እሱን ነው።
በማህበራዊ ሚዲያ ላይ ሀቅን በማጣራት ሙያ ላይ ተሰማራችሁና የጥላቻ ንግግሮችን መለየት የሚያስችል ስልጠና የምትሰጠው ረሆቦት አያሌው የጥላቻ ንግግሮች በFacebook ብቻ ሳይሆን አሁን ኢትዮጵያ ውስጥ በስፋት ጥቅም ላይ ያሉ በሚገኙት TikTok፣ YouTube እና ሌሎች ማህበራዊ ሚዲያዎችም በተለይ በጦርነት ወቅት ትርክቶችን ለመቆጣጠር በሚደረገው ጥረት ግጭቶችን የማባባሻ መድረኮች እየሆኑ ነው ትላለች።
እነዚህ ሜጀር የምንላቸው የማህበራዊ ሚዲያ ትስስር ገጾች ላይ የተለያዩ መረጃዎች በተለያዩ አላማዎች ነው የሚሰራጩት። እነዚህ መረጃዎች በተለይ ሐሰተኛ መረጃዎችና የጥላቻ ንግግሮችን እንደ ግጭት መንስኤነት ባናያቸው በብዛት ግን የሚነሱ ግጭቶችን በማባባስ ወይም ፊውል በማድረግ ስርጭታቸውን በማስፋት እንዲሁም ደግሞ ከአንድ ቦታ ወደ ሌላ ቦታ እንዲስፋፉ የማረግ ትልቅ ፖቴንሻል አላቸው።
አምነስቲ ኢንተርናሽናል በዚህ ሳምንት ይፋ ባደረገው ሪፖርቱ በተለይ በሰሜን ኢትዮጵያ ጦርነት ወቅት ፌስቡክ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። እንደ ምሳሌም በፌስቡክ በተደረገ ጥሪ የዩኒቨርሲቲ መምህር የነበሩ የትግራይ ተወላጅ መገደላቸውን ይጠቅሳል። ሮቦት ይህ ብቻ አይደለም ትላለች።
ከዛም ውጪ ደግሞ ዲው ኦሮሚያ ክልል ውስጥ ደግሞ እንዲሁ በፌስቡክ ላይ ፖስት በመደረጉ ምክንያት ወንድሟንና አባቷን ያጣችን ልጅ ታሪክ በደንብ ተሰምቶ ከዛ በተጨማሪ ግን በጣም ብዙ የያንዳንዱን ሰው ቤት ነው የሚያንኳኳው። ብዙ አካባቢዎች ላይ ጥቃት ሊደርስባቸው ነው ተብሎ ፖስት እየተደረገ ቅድሚያ ሰዎች ከአካባቢያቸው የሚፈናቀሉባቸው የተለያዩ ኬዞች ነበሩ። እኔም አንዳንድ አካባቢዎች ላይ በስራ አጋጣሚ ሲሄድ የሰማኋቸው ማለት ነው።
ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት አልጎሪዝም ወይም ቀመር ማህበረሰቡን ጎጂ የሆኑ መረጃዎች በተለየ መልኩ እንዲሰራጩ ማድረጉን ነው አምነስቲ ያመለከተው። ለመሆኑ ይህ አልጎሪዝም ምንድን ነው? በምን መልኩ ነው ሐሰተኛና ግጭት ቀስቃሽ መረጃዎችን የበለጠ የሚያስፋፋው ለሚለው ሮቦት ታስረዳለች።
አልጎሪዝም የምንለው በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ AI በምንለው ነው በብዛት የሚመራው። ይሄ ምንድነው? የሰዎችን ባህሪ ወይንም ደግሞ ማህበራዊ ሚዲያ ላይ የምናረጋቸውን እንቅስቃሴዎች በማጥናት የኛን አስተሳሰብ እንደሚያቀው ነው ማሽኑ የሚረዳው። ከዛን ደግሞ ምን ማየት እንዳለብን ምን እንደምንወድ እሱ ነው ማለት ነው የሚወስንልን። ያንን ለማድረግ ሶስት ዋና ዋና መንገዶችን ይጠቀማል። አንደኛው የኛ ላይክ እና ሪአክሽን ሚኒመም 300 ከደረሱ በኋላ ማህበራዊ ሚዲያ ላይ የምናያቸው መረጃዎች እሱ ነው የሚያቀርብልን ማለት ነው። ሌላኛው ደግሞ አካባቢያችን ላይ ያሉ ሰዎችን ኢንተረስት በተረዳ ቁጥር እነሱም እዛ አካባቢ ስለሚኖሩ ወይም ደግሞ እዛ ሀገር ውስጥ ኢትዮጵያ ላይ ስለሆነ ስለዚህ ጉዳይ ይመለከታቸዋል ብሎ ደግሞ ያመጣልናል ማለት ነው።
ከዚህ በተጨማሪ በማህበራዊ ሚዲያ ድንገት በመናየው መረጃ ላይ 20 ሰከንዶችን ካጠፋን ቀመሩ ወይም አልጎሪዝሙ መረጃውን እንደወደድ ነው ይገነዘብና ወዲያውኑ ተመሳሳይ መረጃዎችን ያመጣልናል። በመድረኩ ውስጥ ላሉ ጓደኞቻችንና ተሰስሮቻችንም መረጃውን እንዲመለከቱ ይጋብዛቸዋል።
ይሄ መረጃ እኮ ልክ አይደለም፣ እዚህ አካባቢ እንደዚህ አይነት ነገር አልተፈጠረም ብለን ኮሜንት በመናረግበት ጊዜ ያ አልጎሪዝም ወይም ደግሞ ይሄ ማሽኑ አርቲፊሻል ኢንተለጀንሱ የሚረዳው ኢንተራክት እያደረገች ነው፣ ይሄ ኮንቨርሴሽን እየፈጠረች ነው እዚህ ጉዳይ ላይ እሷም ያገባታል ወይም ሳምተ መጭቷታል ብሎ ነው የሚረዳው ማለት ነው። ስለዚህ ለሌሎቹ ቅድም ላልኩሽ ለኔ ኔትወርኮች እኔ ሎኬሽንና አካባቢ ላይ ላሉ ሰዎች ያንን ፖስት ያመጣል ማለት ነው።
ፌስቡክና ሌሎች ማህበራዊ ሚዲያዎች ግጭትን በማባባስ ረገድ ባላቸው ሚና ዋና ችግሩ የንግድ ተቋማት መሆናቸው ነው የሚለው ዳግም ማስታወቂያዎችን ለማግኘትና ገቢያቸውን ለማሳደግ ይዘቶችን በሰፊው ማሰራጨትና በርካታ ሰዎች ጋር መድረስ ያለባቸው መሆኑ የማህበራዊ ኃላፊነታቸውን እንዳይወጡ አድርጓቸዋል ይላል።
ከይዘቱ አይነቶች ውስጥ ረጅም ርቀት የሚሄደው የቱ አይነት ይዘት ነው ካለ ደግሞ በጣም ሴንሲቲቭ የሆኑ ይዘቶች፣ የጥላቻ ንግግር፣ ግጭትን የሚቀሰቅሱ መልእክቶች፣ ሐሰተኛ መረጃዎች፣ የሰውን ስሜት የሚያነሳሱ የይዘት አይነቶች የበለጠ እይታን ያገኛሉ። አልጎሪዝሙም እሱን የበለጠ እንዲዳረስ ያደርጋዋል ማለት ነው፣ መልቲፕላይ ያደርጋዋል። በዚህ መሰረት ብዙ ቪው ከማግኘት ብዙ ገንዘብ ለማግኘት ሲሉ አልጎሪዝሞቻቸው እንዲህ አይነት ይዘቶችን እንዲያስፋፉ ዲፕሎይ ያደርጓቸዋል። በዚህ ምክንያት ከሌሎች ወቅቶች በተለየ በጦርነት ወቅቶች ብዙ ሰውም ደግሞ በጦርነት ወቅት መረጃ ማየት ስለሚፈልግ ኮሙኒኬት ማድረግ ስለሚፈልግ ምን ተፈጠረ ምን አለ የሚለውን ማየት ስለሚፈልግ ወደ እነዚህ መድረኮች ይመጣል። so አልጎሪዝሞቹ ያንን ፋሲሊቴት ያደርጋሉ፣ የበለጠ እንዲባባስ ያደርጋል ማለት ነው። አይ ቲንክ ከኖርማል ወቅት የጦርነት ወቅት ላይ የበለጠ ጉዳት እንዲደርስም ግጭቶች እንዲስፋፉም የሚያደርጉት በዚህ እይታን ፕሮሞት በሚያደርገው አልጎሪዝማቸው አማካኝነት ነው።
ከሁለት አመት በፊት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው የምስክርነት ቃላቸውን የሰጡት ፍራንሲስ ሃውገን የተባሉ የቀድሞ የፌስቡክ ባልደረባ ፌስቡክ በማህበረሰቡ ላይ ከመደርሰው አውዳሚ ተጽዕኖ በተጨማሪ በተለይ በማያንማርና በኢትዮጵያ ማንነትን መሰረት ያደረጉ ጥቃቶች እንዲስፋፉ ማድረጉን አስረድተው ነበር። ባስቸኳይ እርምጃ ካልተወሰደም ዋንኛ ፍራታቸው አሁን የሚታዩት ከፋፋይና ጽንፍ ያዙ ባህሪያት ገና እየጀመሩ ሊሆን እንደሚችልና ከዚህ ወደ ከፋ ሁኔታ ሊያመራ እንደሚችል ፍራታቸውን ገልጸዋል። ዳግም ይህንን ሐሳብ ይጋራል።
ከ2015-16 በአውሮፓውያን አቆጣጠር ጀምሮ ኢትዮጵያ ውስጥ የፖለቲካ እንቅስቃሴ በደንብ ከፍ ያለ በመጣባቸው ወቅቶች ከዛም በ2020 ከሐጫሉ ግድያ በኋላ ባየናቸው ግጭቶች ከዛም በኋላ በጦርነቱ በሰሜን ጦርነት ወቅት ያየናቸው ብሔሮችን ተኮር ያደረጉ የጥላቻ ንግግሮች መሬት ላይ ከነበሩ ግጭቶች ጋር ሊንክ መደረግ ይችላሉ። ትርጉም በሚሰጥ መልኩ ልናገናኛቸው እንችላለን። አንዳንድ ወቅቶችም ላይ በትክክለ ሰዎች ስም እየተጠቀሰ በብሔራቸው ምክንያት ጥቃት እየተጠራ እነዛ ሰዎች በመሬት ላይ ባሉ ታጣቂ ቡድኖች ደግሞ ጉዳት ሲደርስባቸውም ተመልክተናል። በኢትዮጵያ በጣም ከፍተኛ አስተዋጽኦ ነው ያለው ፌስቡክ የምንለው መድረክ።
የተሳሳቱ መረጃዎችና የጥላቻ ንግግሮች ግጭቶች እንዲስፋፉ ከማድረግ በተጨማሪ በሰላማዊ ሰዎች ህይወት ላይ ያደረሱት ያሉት ጉዳት ከሚታሰበው በላይ መሆኑን ነው ባለሙያዎቹም ያስረዱት። ለምሳሌ ሐሰተኛ መረጃዎች የሰባዊ መብት ተቋማት ህይወት አድን ስራዎችን እንዳይሰሩ እያስተጓጎለባቸው እንደሆነ በተደጋጋሚ ማስጠንቀቂያ ያወጣሉ። ሮሆቦት እንደምትለው በርካታ ሰዎች ለጭንቀትና ለተለያዩ የአይምሮ ጤና መታወኮች ይጋለጣሉ።
ስለ አንድ ግጭት ወይም አንድ አካባቢ ስለተነሳ ነገር በሚሰራጩ መረጃዎች ምክንያት ለምሳሌ የተጎጂዎች ቁጥር ከፍ ተደርጎ ይሰራጫል፣ አንዳንዴ ዝቅ ተደርጎ ይሰራጫል። በዛ ወቅት ሲቪሊያንስ ወይም ደግሞ እነዚህ በዛ አካባቢ የሚኖሩ ተጎጂ ሰዎች አንደኛ ፍትህን እንዳያገኙ፣ ሁለተኛ ተገቢ እርዳታና ተገቢ መፍትሄ እንዳያገኙ ብዙ ጊዜ ኮንትሪቢዩት ያደርጋል። ምክንያቱም የተለያዩ ዓለም አቀፍ ድርጅቶች ሊሆኑ ይችላሉ፣ ውጭ ሀገር የሚኖሩ ኢትዮጵያውያንም ሊሆኑ ይችላሉ። ሌሎችን ሰዎች ስለ ግጭቶች የሚኖራቸው አመለካከት የተሳሳተ በሚሆንበት ጊዜ የሚወስዱት እርምጃ ብዙ ጊዜ የተሳሳተ ይሆናል።
በግጭትና በጦርነት ወቅት በማህበራዊ ሚዲያዎች ላይ የሚሰራጩ ሐሰተኛ መረጃዎች ከፍተኛ ጉዳት እያደረሱ የሚገኙት በኢትዮጵያ ብቻ አይደለም። እንደ አውሮፓውያን አቆጣጠር በ2017 ፌስቡክ ትርፍ ለማሳደድ ሲል በተጠቀመባቸው ቀመሮች ምክንያት ማይናማር ውስጥ በሚገኙ የሮሂንጋ ማህበረሰብ ላይ አስከፊ ጥቃት መፈጸሙን አምነስቲ ኢንተርናሽናል ያወጣው ሪፖርት ያመለክታል። በኮቪድ-19 ወረርሽኝ ወቅት ይሰራጩ የነበሩ ሐሰተኛ መረጃዎችም በተለያዩ ማህበረሰቦች ዘንድ ብዥታ፣ ፍርሃትና አመኔታ ማጣት በመፍጠሩ ለጤና ባለሙያዎች ራስ ምታት ሆኖ ነበር። አሁንም በሩሲያና በዩክሬን መካከል በሚደረገው እንዲሁም ከሳምንታት በፊት በእስራኤልና ሐማስ መካከል እንደ አዲስ ባገረሸው ጦርነት መሃል የሚለቀቁት ቪዲዮዎችና ፎቶዎች በመላው ዓለም የሚገኙ ተመልካቾች እውነታውን ከልቦለድ ለመለየት እንዲቸገሩ አድርጓቸዋል። ለነዚህ ሐሰተኛ መረጃዎችና የጥላቻ ንግግሮች ስርጭት በዋናነት የማህበራዊ ሚዲያዎች ተጠያቂ ሆኑ እንጂ ግጭት ቀስቃሽ መረጃዎችን የሚያጋሩ ግለሰቦችና የሚዲያው ተጠቃሚዎችም የራሳቸው ድርሻ እንዳላቸው ሮሆቦት ተመለከተች።
ሰው በቅድሚያ ማወቅ ያለበት የሚመጡልኝ መረጃዎች ሁሉ የተለያየ ዓላማ ባላቸው ግለሰቦች ወይም አካላት ሊመጡልኝ ይችላሉ የሚለው መጠራጠር አለባቸው። ብዙ ጊዜ አብዛኛው ሰው የሚሸወደው በተለይ ከላይ በሚያዩ በአርዕስቱ፣ በምስሎቹ፣ በተለይ ግጭት ላይ ቪዲዮዎችና ምስሎች ወይም ፎቶዎች በስፋት ይሰራጫሉ። እነዚህ ምስሎችና ቪዲዮዎች ግን ከጉዳዩ ጋር ወይም ከግጭቱ ጋር የእውነት ግንኙነት አላቸው ወይ ብለን ቼክ ስናደርግ በብዛት አይደሉም። ሌላ ሀገር የተፈጠሩ እውነቶችን ወይም 3-4 ዓመት ያለፋቸው ምስሎችና ቪዲዮዎች አሁን ላይ እንደሆነ ተደርጎ ይሰራጫሉና እነዛን መጠራጠር አለብን። እምናየው ነገር ሁሉ በፊት ማየት ማመን ነው ነበር የሚባለውና አሁን ግን እምናየው ነገርን ማመን የለብንም ወደሚለው መምጣት አለብን። ከተለያዩ ምንጮች ማጣራት መልመድ አለብን።
ዳግም የሚዲያ አጠቃቀም ክህሎት ማነስ ጎን ለጎን መረጃ ተቀባዮች የሚፈልጉትን ወይም ከቀደመው አመለካከታቸው ጋር የሚሄደውን ነገር ብቻ የመስማትና የማየት ፍላጎታቸው እየጨመረ መሄድ ለሐሰተኛ መረጃ ስርጭት አስተዋጽኦ ማድረጉን ይስማማ እንጂ አሁንም በዋናነት ተጠያቂ የሚያደርገው ግዙፍ የቴክኖሎጂ ተቋማቱን ነው።
እንደ ትልቅ ችግር ግን ማየው ከዚህ ሁሉ ውስጥ ማህበራዊ ሚዲያ መድረኮቹ ከቢዝነስ ሞዴላቸው ጋር ስለሚገናኝ የራሳቸውን ጥቅም አሳልፈው ጥላቻ ንግግሮችንና ሐሰተኛ መረጃዎችን ይቆጣጣራሉ ብሎ መጠበቅ ስለማይቻል ዋናው ችግር ያለው እነሱ ጋር ነው ብዬ ነው ማስበው። ሶ እነሱ መድረኮቹ አሉ፣ የጥላቻ መልእክቶቹን የሚቀርጹና የሚለጥፉ ሰዎች ወይም ትሬት ሃክሰር እንላቸው አሉ። ያንን ደግሞ የሚከታተል አብዛኛው ሰው አለም ያነብ ሼር የሚያደርገው ማለት ነው። ከነዚህ ሁሉ ዋነኛው ኃላፊነት በዚህ ጉዳይ ውስጥ ያለበት ማህበራዊ ሚዲያ መድረኮቹ ናቸው። ከዛ በኋላ ነው ተጠቃሚዎቹ ጋር የምንመጣውና በርግጥም
አምነስቲ በዚህ ሳምንት ሪፖርቱ ፌስቡክ አልጎሪዝም ወይም ቀመሮችን ተጠቅሞ ገቢውን ለማሳደግ የሚጠቀምበትን የንግድ አሰራር እንዲቀይር ምክረ ሐሳብ አቅርቧል። ይህ አንድ አማራጭ ሆኖ ዳግም ባፋጣኝ መወሰድ አለባቸው የሚላቸውን እርምጃዎችም ያብራራል።
የመጀመሪያው ነገር እነዚህ የማህበራዊ ሚዲያ መድረኮች የራሳቸውን ጥቅም አሳልፈው ሊሰጡ ስለማይችሉ ያንን የማህበረሰብ ጉዳት ለመቀነስ ትልቅ አስተዋጽኦ መጫወት የሚችሉት መንግስታት ናቸው። ሰው ህጎችን በማውጣት እነዚህን መድረኮች በፖሊሲ በማስገደድ ግጭቶችን ሊቀንስ የሚችል ማህበራዊ ሚዲያ መድረኮች ለጥላቻ ንግግር መሰራጫ እንዳይሆኑ የሚያደርጉ እርምጃዎች እንዲወሰዱ ፖሊሲዎችን ማውጣት ይችላሉ መንግስታት። የማህበራዊ መገናኛ መድረኮችም በእንደዚህ አይነት በተለይ ጦርነት በሚነሳባቸው ወቅቶች የተለያዩ የአደጋ ጊዜ እርምጃዎችን መውሰድ አለባቸው። እንደ ኢትዮጵያ ባለ ደግሞ ለፌስቡክ ትርጉም ያለው ገበያ ያልሆነ እና ያን ያክል ጫና መፍጠር የማይችል ሀገር በአህጉር ደረጃ ሬጉላቶሪ የሆኑ እርምጃዎችን መውሰድ ይችላል። ለምሳሌ በአፍሪካ ህብረት በኩል ጫናዎችን እንዲኖሩ ፌስቡክ ላይ አስተዋጽኦ ማድረግ ይቻላል። በኢትዮጵያ በጣም ትንሽ ተጠቃሚ ቢኖረውም ፌስቡክ በአፍሪካ ደረጃ ግን ካየ ነው በመቶ ሚሊዮኖች የሚቆጠሩ ተጠቃሚዎች ስላሉ አህጉራዊ እርምጃዎች የተሻለ አስተዋጽኦ ያደርጋሉ።
በግጭትና በጦርነት ወቅት ትክክለኛና የተጣራ መረጃ ማግኘት ህይወትን ለማትረፍም ሆነ ግጭትን ለማብረድ እጅግ አስፈላጊ ነው። በተቃራኒው በግጭት ወቅት የሚሰራጩ ሐሰተኛ መረጃዎችና የጥላቻ ንግግሮች ግን በማህበረሰቡ ዘንድ ጭንቀት በመፍጠር ሰዎች ለግጭት እንዲነሳሱ ፍትህ እንዳያገኙና ሰብአዊ መብቶቻቸው እንዲጣሱ እንደሚያደርግ ባለሙያዎቹ አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስመራችን የመደመራ አንድን አስቀድማችሁ 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኦኤኒውስ.ኮም የኢሜል አድራሻችን ነው። ዝግጅታችን እንደቀጠለ ነው። ተከታዩ መስመራችን ወደ ዩናይትድ ስቴትስ እየገቡ ያሉ ስደተኞችን የሚረዱትን የህክምና ተማሪዎች የሚመለከት ይሆናል። አሜሪካ ካሉ ትላልቅ ከተሞች አንዱ በሆነ በቺካጎ የሚገኙ የህክምና ተማሪዎች በከተማው እየጨመረ የመጣው የስደተኞች ቁጥር በድንገተኛ ህክምናው ላይ ያስከተለውን ጫና ለመቀነስ በትርፍ ጊዜያቸው ለስደተኞቹ መሰረታዊ የጤና ድጋፍ በማድረግ ላይ ይገኛሉ። ተማሪዎቹ በአንድ ቀን ከ300 እስከ 400 የሚደርሱ ስደተኞችን በማከም ላይ ናቸው። ዘገባው የአሶሺየትድ ፕሬስ ነው። ኤደን ገረመው እንደሚከተለው ታቀርባለች።
በቺካጎ የሚገኘው የበጎ ፈቃደኛ ዶክተሮች ቡድን እየጨመረ ለመጣው የስደተኞች ቁጥር የጎዳና ላይ ህክምና በመስጠት ቀዳሚያቸውን ያሳልፋሉ። ሳራ እስኩዴሮ የህክምና ተማሪ ናት።
We have a large team of medical students, PAs.
ዛሬ እዚህ ብዙ የህክምና ተማሪዎችና ሐኪሞች አሉን። ብዙ የጤና ምዘናዎችም እየሰራን እንገኛለን።
ተማሪዎቹ በቀድሚያ በስፓኒሽ ቋንቋ ለስደተኞቹ እንኳን ደህና መጣችሁ በማለት አቀባበል የሚያደርጉ ሲሆን የህክምና አገልግሎቶችንም ተደራሽ እንዲሆን ያደርጋሉ። ሳራ በአንድ ቀን ከ3 እስከ 400 የሚደርሱ ሰዎችን እንደሚያከሙ ትገልጻለች።
በአሁኑ ሰዓት ወደ አሜሪካ እየገቡ ያሉት ሰዎች በጣም ወጣትና ጤናማ ናቸው። ስለዚህ አብዛኞቹ የምናያቸው የጤና ችግሮች ረጅም ጊዜ በስደት ላይ ከመቆየት የመጡ ናቸው።
በአብዛኛው በስልጠናና በትምህርት ላይ ያሉ የህክምና ተማሪዎች ስደተኞቹ በቅድሚያ እንደመጡ ወደሚያርፉባቸው ፖሊስ ጣቢያዎች በመሄድ አስፈላጊ የሆኑ ጸረ ባክቴሪያ መድኃኒቶችና ቅድመ ወሊድ ቫይታሚኖችን ያከፋፍላሉ።
Not only that, there are other unfortunate situations that do happen. Violence, kidnapping.
በጉዟቸው ላይ አፈና ጥሚያ እንዲሁም የተለያዩ ጸቦችን ያስተናግዳሉ። አንዳንድ ሰዎች የሚጠቀሟቸው የጉዞ አማራጮች ለነነታቸውን ያልተጠበቁና አደገኛ ናቸው። ሰዎች በባቡራናት ላይ ተቀምጠው በአውቶቡስና በጭነት መኪናዎች ጀርባ ላይ በመሆን ነው የሚመጡት።
ከዚህ በተጨማሪም ሌሎች ከበድ ያሉ ጉዳዮች መኖራቸውንም ይገመግማሉ። ካርላ ካስትሮ ስደተኛ ናት።
ስደተኞች በመሆናችን ድንገተኛ ህክምና ወጪን መቋቋም አንችልም።
ካርላ በተጨማሪም ሐኪሞቹ በመንገድ ላይና በምግብ እጥረት ለተጎዱ ስደተኞች የሚሰጧቸው ድጋፎች መሰረታዊ መሆናቸውንም ገልጻለች። ሩበን ሳንቶስ እዚህ የበጎ ፈቃድ አገልግሎት ላይ የሚሳተፍ የህክምና ተማሪ ነው።
እንደሚመስለኝ ከጀመራቸው የቆየና በሽታው የተባባሰባቸው ሰዎችንም እምናገኝ ይመስለኛል።
ሩብን የስደተኞቹ ሁኔታ ባየር ጸባዩ ተነሳ አስከፊ ደረጃ ላይ እየደረሰ ነው ይላል።
አስከፊ ሁኔታዎች አሉ። ባላቸው የተመጠነ ምግብ ላይ ቅዝቃዜው ሰውነታቸውን ይጎዳዋል።
ሳራ የዚህ በጎ ፈቃድ አገልግሎት በጀት በቺካጎ ከተማ ካሉ መልካም ሰዎች የተሰባሰበ እንጂ የመንግስት ድጋፍ ያልታከለበት መሆኑንም ትገልጻለች። ከዚህ በተጨማሪም ከስደተኛ ቤተሰብ መውጣቷ በበጎ ፈቃድ አገልግሎቱ ላይ ተሳታፊ እንድትሆን ምክንያት ሆኗታል።
አባቴ የፔሩ ስደተኛ ነው። እሱ ብቻውን እዚህ ሆኖ ቢታመምና እንክብካቤ ቢፈልግ ኖሮ ሰው እንዲኖር እፈልጋለሁ።
ሳራ አያይዛም የጤና አገልግሎት መሰረታዊ ከሆኑ የሰብአዊ መብቶች አንካል አንዱ ነው ትላለች።
የህክምና አገልግሎት እየሰጠን እንገኛለን። ዛሬ እዚህ የምንገኝበት ምክንያት ይኸው ነው። እናም የጤና ጥበቃ አገልግሎት የሰብአዊ መብት አንዱ አካል ነው።
እነዚህ የተማሪ ዶክተሮች፣ ነርሶችና የህክምና ረዳቶች በሀገሪቱ ሶስተኛው ትልቅ ከተማ በሆነው በቺካጎ ውስጥ ያለውን የድንገተኛ ጤና ምላሽ ክፍተት በመሙላት ግንባር ቀደም ናቸው። ለአሶሺየትድ ፕሬስ ዘገባ ኤደን ገረመው።
ያዳመጣችሁ ያላችሁት በ19 እና በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ ታገኙታላችሁ። በፌስቡክ @voanews እንዲሁም በትዊተር ወይም በአሁን አጠራሩ ኤክስ #voanews ላይ እንገኛለን። ተከተሉን፣ አስተያየታችሁን አጋሩን። አሁን የመጀመሪያውን አጋማሽ አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ለእናንተ ማድረሰው እንግዲህ ወለነኝ እስከ 4 ሰዓት አብራችሁኝ እንድታመሹ እጋብዛለሁ። I wanna be where you are. ማይክል ጃክሰን በልጅነቱ ካቀነቀናቸው ዜማዎች አንዱ ነው። ለረጅም ጊዜ የተለየውን ሰው ፍለጋ ላይ ነው። ያ ሰው ያለበት ቦታ ለመሄድና የባከነው ጊዜውን ለማካካስ የበለጠ ፍቅር ለመስጠት እንደሚፈልግ ይናገራል። I wanna be where you are.
Tell you where I'm at.
I wanna be where you are. Michael Jackson ነበር የሙዚቃ ቃና ይከተላል። በጆቼ የዳሰስኩ እንዳላጫውትሽ ሰው ከመይደርስበት ጋራ ሰርኖ ቤትሽ ቆየት ካሉት የተሸመ መትኩ ዜማዎች አንዱ ነው።
Joche yeras na la chawo so the mother to be arazer na vete arazer na vete joche yeras na la chawo so the mother to be arazer na vete
ጋራ ሰርኖቤትሽ በተሾመ ምትኩ ነበር በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶሌ ነኝ። ሰሞኑን በአሜሪካ መገናኛ ብዙሃን ከፍተኛ ትኩረት ወዳገኘችው ቴይለር ስዊፍት እናልፋለን። ዘፋኛ ትራቪስ ኬልስ ከተባለ ታዋቂ የአሜሪካ ሀገር ኳስ ተጫዋች ጋር የፍቅር ግንኙነት በመጀመራቸው መገናኛ ብዙሃን በሄዱበት ሁሉ እየተከተሏቸው ነው። በትራቪስ ኬልስ ቡድን ጫዋታም ላይ የተገኘች ድጋፏን በመስጠት ላይ ነች። የምጋብዛችሁ ላቨር ብላ የሰየመችውን ከአራት ዓመታት በፊት የለቀቀችው ዜማ ነው። I've known you 20 seconds, 20 years. Can I go where you go? Can I
Taylor Swift Leverage, Lover College Museum Agar. Was you the Lamalek, Serra Musicano, Jungle Boogie, the Cool and the Gang.
Yeah.
Jungle Boogie ነበር በCool and the Gang. ቀጥለን የምንሰማው የቴድሮስ ታደሰን እቴ በገላጭ ቴዲን አመስግነን ወደ አንድ ወጣት ድምጻዊ አዲስ ዜማ እናልፋለን። ናታን ይባላል በእናት ብሎ ከወራት በፊት የለቀቀው ዜማ ነው። ናታን ነበር በእናተሽ ያለ ካዜማው ሙዚቃ ጋር። አንዳንድ ነገሮች ጥላውን ገሰሰ የምስተናበታችሁ በዚህ ዜማ ነው። ለሳምንት ከጥሮ ይዘን ላይ እንግዶን ለነኝ ሰላም።
አንዳንድ ነገሮች ያስተርሙኝ አንዳንድ ነገሮች ትዙ ያስተርሙኝ ካበ ማብረው ይስቃሉ የርሶ እንደደፋቸው የርሶ እንደደፋቸው እንደሚያውቁ አንዳንድ ቀን አለ
የተከበራችሁ አድማጮቻችን ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮን የቆየው ንጉስ ታምሬ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብሮን ከተሳተፉት መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ አመሸሁት። አስማማየ ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም ደናደሩ።